Benuti Nagatibula. Amma Sagantafa Namaratu Itivu.
The Voice of America.
Yeh, Yamerika Dims, Radio Tabiano. በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 6 2013 ዓ.ም ዝግጅታችን ጀመረ። የትግራይ እናቶች ዘመቻ የሚል ስያሜ በተሰጠው ዘመቻ ኮረምና ላማጣን በቁጥጥር ስር ማድረጋቸውን የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ለአሜሪካ ድምጽ ተናገሩ። በሌላ በኩል የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎችን ህዋት በድጋሚ ወሯል ሲል የአማራ ክልል መንግስት ባወጣው መግለጫ አስታወቀ። በተጨማሪም ወልቃይት ጠገዴ ሴቲት ሁመራ በተለይም ጠለምትና አካባቢውን ለመያዝ አሁናዊ ሙከራ እየተደረገ ነው ሲል አክሏል። በአስር ሺዎች የሚገመቱ የአላማጣ ዋጃና ጥሙጋ አካባቢ ነዋሪዎች ደግሞ ወደ ቆቦና ወልዲያ ከተሞች ሸሽተው መሄዳቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብራችን ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሥ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታየ ነኝ። አሉላ አባ ነጋ በሚል የሰየሙትን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን የትግራይ ክልል ፕሬዚደንት አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እንዳሉት የተካሄደ ያለውን ውጊያ ሆን ብለው ከአማራ ሕዝብ ጋር ለማስተሳሰር እየሞከሩ ያሉ ቡድኖች የአማራ ሕዝብ ሴቶችና ልጃገረዶች ከመድፈር፣ እናቶች ከመግደል፣ የውጭ ወራሪ በማስገባትና ንብረት ከማዘረፍ ጋር የሚያያዝ ክብር የለውም ብለዋል። በአሁኑ ሰዓትም በደቡብና ምዕራብ ትግራይ ውጊያው የቀጠለ መሆኑን ገልጸዋል። በሌላ በኩል ህወሓት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት ጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ ያቀረበ። የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎች ህወሓት በድጋሚ ወሯል በማለትም ነው የክልሉ መንግስት በመግለጫው ያሰፈረው። የኢትዮጵያ መንግስት የወሰደውን የተናጠል የተኩስ አቁም ውሳኔ ተከትሎ ህወሓት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ በአጽንኦት እናሳስባለን ብሏል መግለጫው። መጽሔት ክፍለ ጊዜ የሚቀርቡ ወቅታዊ ሁኔታዎችን የተመለከቱ ዝርዝር ዘገባዎች ይኖሩናል። በሌላ ዜና በትግራይ ክልል ላለፉት 8 ወራት ከተካሄደው ግጭት ተከትሎ በአሁኑ ጊዜ በሀገሪቱ ዙሪያ በሺዎች የተቆጠሩ የትግራይ ተወላጆች በብሔረሰብ ማንነታቸው ኢላማ ተደርገው እየታሰሩና የንግድ ድርጅቶቻቸው እየተዘጉ መሆኑን አሶሺየትድ ፕሬስ እማኞቹን ጠቅሶ ዘግቧል። እስሩ የተባባሰው ባለፈው ወር የትግራይ ኃይሎች ወደ ክልሏ መዲና ወደ መቀሌ መገስገሳቸውንና የኢትዮጵያ መንግስት የተናጠል ተኩስ አቁም አድርጎ ወታደሮቹ ሲወጡ የትግራይ ኃይሎች የያዟቸውን በሺዎች የተቆጠሩ ወታደሮች ካሳዩ በኋላ ነው ሲል ዘገባው አክሏል። ጦርነቱ በጀመረበት ወቅትም የትግራይ ተወላጆች በብዛት እየታፈሱ ነበር ያለው ዘገባው፣ ሜሮን አዲስ የተባሉ ጠበቃ እስሩ ሙሉ በሙሉ ማንነትን መሰረት ያደረገ ነው ማለታቸውን ጠቅሷል። ገባው አክሎም የ32 አመቷ ጠበቃ ሜሮን አዲስ ለትግራይ ህዝብ ለምግብና ለሌላ ምርዳታ የሚውል ገንዘብ ሲያሰባስቡና በክልሉ ሲቪሎች ላይ ስለሚደርሰው ስቃይ በግልጽ ሲናገሩ እንደነበረ ገልጸውልኛል ብሏል። አያይዞም እንደ አውሮፓውያን አቆጣጠር ሰኔ 28 ቀን 2 የደንብ ልብስ ያለበሱ ፖሊሶች መኖሪያ ቤታቸው ሄደው ጦር መሳሪያ ደብቀሻል እንዳሏቸውና ከዚያም ብዛት ያላቸው የደንብ ልብስ የለበሱ ፖሊሶች ገብተው ማዘዣ ሳያሳዩኝ ቤቴን በርብረዋል ማለታቸውን ኤፒ ጨምሮ አውስቷል። በፍተሻው መሳሪያ ሳያገኙ ሲቀሩ ወደ ፖሊስ ጣቢያ ወስደውኝ የትግራይ ኃይሎችን ተደግፊያለሽ፣ በማህበራዊ መገናኛ የጥላቻ ንግግር ታሰራጫለሽ ብለው ወነጀሉኝ ማለታቸውንም ኤፒ ጨምሮ አክሏል። አንድ ሳምንት በኋላ እንደተለቀቁ መናገራቸውን ነው ዘገባው የጠቀሰው። በስር ላይ በቆዩበት ወቅት በርካታ የታሰሩ የትግራይ ተወላጆችን ማግኘታቸውን መግለጻቸውን የኤፒ ዘገባ አመልክቷል። አሶሺየትድ ፕሬስ አስከትሎም ባለፈው ሳምንት የተለቀቀ ሌላ ታሳሪ ከአዲስ አበባ ዳርቻ በሚገኝ ማዕከል በርካታ የታሰሩ የትግራይ ተወላጆች ያሉ መሆኑን ገልጾልናል ሲል ጠቅሷል። የኢትዮጵያ መንግስት የጸጥታ ባለስልጣናት የትግራይ ተወላጆች በጅምላ እየታፈሱ ነው የሚለውን በይፋ አላመነም ያለው የኤፒ ዘገባው፣ ይሁን እንጂ የፌዴራል ፖሊስ ቃል አቀባይ ጄላን አብዲ ምላሽ ለማግኘት ጠይቆ መልስ አለማግኘቱን አክሏል። ሆኖም ፌዴራል ፖሊስ ለአዲስ ስታንዳርድ በሰጠው ቃል ዜጎችን በብሔረሰብ ማንነታቸው ፈርጀን አናስርም ማለቱን ጨምሮ ጠቅሷል። ኢትዮጵያ የሰብአዊ መብቶች ኮሚሽን በትግራይ ክልል ካለው ሁኔታ ጋር ግንኙነት አላቸው በሚል ጥርጣሬ የሚታሰሩ የትግራይ ተወላጆችና የሚዲያ ሰራተኞችን ጉዳይ እየተከታተለ መሆኑንና እንዲህ ያለው እርምጃ በሕዝቡ ዘንድ በብሔረሰብ ማንነት የመፈረጅ ስጋትን ያባብሳል ሲል ኮሚሽኑ ባወጣው መግለጫ እንዳመለከተ ዘገባው ጨምሮ ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የትግራይ ክልልን የሰብአዊ መብቶች ይዞታ የተመለከቱ ውሳኔዎችን ማሳለፉ ተገለጸ። በ20 አባላት ድጋፍ፣ በ14 ተቃውሞና በ13 አባላት ድምጸ ተአቅቦ ባለፈው ውሳኔ በትግራይ ክልል ግጭቱ በጥቅምት ወር መጨረሻ ከተቀሰቀሰ በኋላ በሁለቱም ወገኖች ተፈጽመዋል የተባሉት እጅግ አስከፊ የሰብአዊ መብት ጥሰቶችና በደሎች እንዲሁም የዓለም አቀፍ ሕግና ዓለም አቀፍ የስደተኞች ጉዳይ ሕግ ጥሰት ሪፖርቶች በጥልቅ አሳስበውናል ብሏል። የኤርትራ ወታደሮች በአፋጣኝ ማረጋገጥ በሚቻል መንገድ ከትግራይ ክልል እንዲወጡም ጠይቋል። አድራጎቱን በመፈጸም ተጠያቂዎች የሆኑት በኃላፊነት እንዲያዙ አሳስቧል። አያይዞም ተጠያቂነትን ለማረጋገጥ የሚጠቅሙ ማስረጃዎች በሚገባ መያዝና መጠናት ያለባቸው መሆኑን የሰብአዊ መብት ምክር ቤቱ ጠይቋል። ምክር ቤቱ ባሳለፈው ውሳኔ ሁሉም ወገኖች ዓለም አቀፍ ሰብአዊ ሕግጋትን የማክበርና ሲቪሎችንና ሲቪላዊ ቁሳቁስና ተቋማትን ከጥቃት የመጠበቅ ኃላፊነታቸውን እንዲወጡ ጠይቋል። ይህም የሕክምና ሰራተኞችና የሰብአዊ ረድኤት ሰራተኞችን በሙሉ ይጨምራል ሲል አሳስቧል። ችግር ላይ ላሉ ሁሉ ሰብአዊ ረድኤት በፍጥነት ሙሉ በሙሉ ባልተደናቀፈና ደህንነቱ በተጠበቀ መንገድ እንዲደርስ አስፈላጊው እርምጃ ሁሉ መወሰድ አለበት ሲልም የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል አሳስቧል። ክሎም የሰብአዊ መብት ከፍተኛ ኮሚሽነሯ በ48ኛውና በ49ኛው የምክር ቤቱ ውይይት ወቅት ስለ ትግራይ የሰብአዊ መብት ይዞታና በጋራ እየተሰራ ስላለው የማጣራት ስራ ሂደት ቀርበው በቃል መግለጫ እንዲሰጡ ጠይቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የዘር ማጥፋትና የከበደ የጥቃት አድራጎት እየተፈጸመባቸው ነው ስትል ኢትዮጵያን ጨምሮ 6 ሀገሮችን ወንጅላለች። ሀገሮቹ ሚያንማር፣ ቻይና፣ ኢትዮጵያ፣ ኢራቅ፣ ሶሪያና ደቡብ ሱዳን ናቸው። አሶሺየትድ ፕሬስ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት ዓመታዊ የዘር ማጥፋትና የጭካኔ መከላከል ሪፖርት ያቀረቡ ሲሆን ሚኒስትሩ ሪፖርቱ በዚህ ዓመት ለመጀመሪያ ጊዜ እንደ በርማ፣ ኢትዮጵያ፣ ቻይናና ሶሪያ ባሉ የተወሰኑ ሀገራት ላይ የተፈጸሙ የጭካኔ ድርጊቶችን በተመለከተ ቀጥተኛና ዝርዝር ጉዳዮችን ይዟል ያሉ ሲሆን አክለውም እነዚህ ቦታዎች በአጀንዳችን ላይ ያሉና በውጭ ግንኙነታችን ፖሊሲ ላይ ከባድ ፈተና የሆኑብን ቦታዎች ይወክላሉም ብለዋል። ሚኒስተሩ በተጨማሪም ዲፕሎማሲና የውጭ ሀገር እርዳታ እነታውን የማፈላለክ ተልእኮ፣ ገንዘብና የተሳትፎ ድጋፍ እንዲሁም ይህን የመሰሉ በእጃችን ላይ ያሉ የተቀናጀ ዓለም አቀፍ ተጽዕኖና ምላሽ ለመስጠት የሚረዱ ሪፖርቶችን በማውጣት ባለው ነገር ሁሉ እንጥራለን ብለዋል። በባለፈው ጥር ላይም ብሊንከን በቻይና ዊገርና ሺንጃንግ ግዛቶች የዘር ማጥፋት ወንጀል መፈጸሙን ያረጋገጡ ሲሆን የውጭ ጉዳይ ቢሮም በቦታው የሚኖሩ አናሳ ሙስሊሞችን በማሰርና በማንገላታት ጥፋተኛ ናቸው ብለው ባመኗቸው የቻይና ባለስልጣናት ላይ የቪዛ እገዳ ጥሎባቸዋል። በመጋቢት ወር ላይም ብሊንከን በኢትዮጵያ ትግራይ ክልል የተፈጸሙ በደሎችን የዘር ማጽዳት ድርጊቶች ሲሉ ጠርተውታል። ዩናይትድ ስቴትስም ለኢትዮጵያ ከሰብአዊ ድጋፍ ውጪ የሚደረጉ ድጋፎችን ያቋረጠች ሲሆን በተጨማሪም ኢትዮጵያ በመታደርጋቸው መከላከያ ግብይቶች ላይም አዲስ ቁጥጥር አውጥታለች። ሰኞ ዕለት አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት በትግራይና በበርማ ሮሂንግያዎች ላይ የተፈጸመውን ድርጊት በሰብአዊነት ላይ የተፈጸመ የጭካኔ ድርጊት አለም የዘር ማጥፋት በሚለው ላይ የዩናይትድ ስቴትስ ውሳኔ ምን እንደሆነ ለቀረበላቸው ጥያቄ ሁለቱም እየተገመገሙ ነው፣ መረጃዎችን እያሰባሰብን የህግ ምዘናዎችን እያደረግን ነው፣ ሁለቱም በጥልቅ እየታሰበባቸው ነው ሲሉ ምላሽ ሰጥተዋል። ነገር ግን የዘር ማጥፋት ጥበቃ ተመራማሪ የሆኑት ግሪጎሪ ስታንተን ሰኞ ዕለት ለአሜሪካ ድምጽ በላኩት ኢሜይል የውጭ ጉዳይ ቢሮ ጠበቃዎች በሌሎች ብዙ ሀገራት የተፈጸሙ የዘር ማጥፋቶች ላይ መግለጫዎች እንዳይወጡ እየተከላከሉ ነው ብለዋል። የኢላይ ዌሲል የዘር ማጥፋትና የጭካኔ ጥቃቶች መከላከል 2018 ህግ በጎርጎሮሳውያኑ ጥር 2019 ዓ.ም በዩናይትድ ስቴትስ የጸደቀ ሲሆን ህጉ ለጭካኔ ድርጊቶች ተጋላጭ የሆኑ ሀገራት ላይ ዩናይትድ ስቴትስ ባለም አቀፍ ደረጃ መመዘኛ በማድረግ የመከላከልና ምላሽ የመስጠት ጥረቶቿን በተመለከተም ማሻሻያ ያስፈልገዋል። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባዋ አመሰግናለሁ። አንድ መንግስታዊ ያልሆኑ ድርጅቶችን ያሰባሰበ ቡድን ሰሞኑን ባወጣው ሪፖርት የአፍሪካ ኢኮኖሚን በተለይም ከኮቪድ-19 በኋላ ተመልሶ እንዲያድግ ለማድረግ አፍሪካ የበይነ መረብ ተደራሽነትን ማሳደግ ይኖርባታል ሲል አሳሰበ። ተሟጋች ቡድኑ እንዳመለከተው በአፍሪካ የበይነ መረብ ግንኙነት ተጠቃሚዎች ቁጥር እያደገ ቢሆንም የተጠቃሚው ቁጥር ከአምስት አፍሪካውያን ውስጥ አንድ ብቻ መሆኑን ነው የጠቆመው። በአንዳንድ የአፍሪካ መንግስታት የሚጣለው ከፍተኛ ቀረጥና በተደጋጋሚ የሚዘጋው የኢንተርኔት አገልግሎት በይነመረብ መስመሩ ላይ የሚካሄዱ የንግድ አገልግሎት ሰጪዎችን ተስፋ እያስቆረጠ መሆኑም ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኮቪድ-19 ወረርሽኝ በምግብ ዋጋ እና አቅርቦት ላይ ባሳደረው ተጽዕኖ ምክንያት ባለፈው የአውሮፓ ዓመት 2020 በረሃብ የተጠቁ ሰዎች ቁጥር በእጅጉ መጨመሩን የተባበሩት መንግስታት ድርጅት ትናንት አስታወቀ። በበርካታ አሰርት ባልታየ መልኩ ኪዩባ ውስጥ የተቀሰቀሰውን የተቃውሞ ሰልፍ እንደሚደግፉ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስታውቀዋል። ህዝቡ ሰላማዊ ተቃውሞ ማካሄድ መብቱ ነው ብለውም አጥብቀው አስገንዝበዋል ባይደን። የኪዩባ ህዝብ ከአምባገነን አገዛዝ ነጻ ለመውጣት እየጠየቀ ነው። እኔ እንደሚመስለኝ እንዲህ ያለ ተቃውሞ ለረጅም ጊዜ እንዲያውም እንደ እውነቱ ከሆነ ፈጽሞ አይተን የማናውቀው ነው ብለዋል። ፕሬዚደንት ባይደን በዋይት ሀውስ ቤተ መንግስት በሰጡት ቃል ዩናይትድ ስቴትስ ዓለም አቀፋዊ መብቶቹ እንዲከበርለት እየጠየቀ ካለው የኪዩባ ህዝብ ጎን አጥብቃ ትቆማለች። የኪዩባ መንግስት የህዝቡን ድምፅ በኃይል ከማፈን እንዲቆጠብ እናሳስባለን ብለዋል። ህዝባዊ ተቃውሞውን የምትቀሰቅሰው ዩናይትድ ስቴትስ ነች የሚለውን የኪዩባ መንግስት ውንጀላም የባይደን አስተዳደር ውድቅ አድርጓል። በመጨረሻም በዘንድሮው የአውሮፓ የእግር ኳስ ዋንጫ ፍጻሜ ላይ የእንግሊዝ ብሔራዊ ቡድን በጣሊያን አቻው በፍጹም ቅጣት ምት የተነሳ መሸነፉን ተከትሎ፣ አድማጮች፣ ለሰዓቱ ያለው ዜና በዚሁ አበቃ።
ቆንጂት ታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 6 2013 ዓ.ም ዝግጅታችን ነው።
ከኮቪድ ጋር በተያያዘ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባት ያሳለፍናቸው 3-4 ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝም እንቅስቃሴ ሞስት ቁሟል ማለት ነው።
የጎንደር ዓለም አቀፍ ቅርስ አስተዳደር አቶ ጌታሁን ስዩም ናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ሙሉን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የትግራይ መከላከያ ኃይሎች የአማራ ክልል ኃይሎችና የኢትዮጵያ ብሔራዊ መከላከያ ኃይሎች በአካባቢው ላሉ ሲቪሎች ጥቅምና የኢትዮጵያን ሀገራዊ አንድነት ለመጠበቅ ሲሉ ወደ ተኩስ አቁም ድርድር እንዲገቡ ጥሪያችንን በድጋሚ እናሰማለን ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። የመስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ በተደራጁ ወታደራዊ ይሁን የጸጥታ ኃይሎች ወይም በውንብድና አድራጎት ላይ የተሰማሩ ክፍሎች ትግራይ ክልል ውስጥ በሲቪሎች ላይ የሚፈጸመውን የበቀል ጥቃቶችን ሁሉ አጥብቀን እናወግዛለን ብለዋል። በተጨማሪም የሲቪሎችን ደህንነት መጠበቅን ጨምሮ የታጠቁ ወገኖች ሁሉም ዓለም አቀፍ የሕግ ግዴታዎቻቸውን እንዲገዙ የዩናይትድ ስቴትስ አክላ ታሳስባለች ያሉት ፕራይስ ዓለም አቀፍ የሰብአዊ ሕጎችን የሚጥሱና የሰብአዊ መብት በደሎችን የሚፈጽሙ ሁሉ በተጠያቂነት እንዲያዙ ሀገራቸው እንደምታሳስብ አመላክተዋል። ፕራይስ ቀጥለውም በተደጋጋሚ እየታየ ያለው የኢትዮጵያን የውስጥ ወሰኖች በኃይል ለመለወጥ የሚደረጉ ማናቸውም ጥረቶች ተቀባይነት የለውም ብለዋል። ድንበርን የመሳሰሉ ማንኛውም እንዲህ አይነት ብሔራዊ ትርጉም ያለው ጉዳይ መወሰን ያለበት በኢትዮጵያ ሕዝብ የመግባባት ንግግር እንጂ በጠመንጃ አፈሙዝ ሊሆን አይገባውም ሲሉ ተናግረዋል። ወደ ቀዳሚው ዘገባችን ስናልፍ ደግሞ አሉላ አባነጋ በሚል የተሰየሙትን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እየተካሄደ ያለው ውጊያ ሆን ብለው ከአማራ ሕዝብ ጋር ለማስተሳሰር እየሞከሩ ያሉ ቡድኖች የአማራ ሕዝብ ሴቶችና ልጃገረዶችን ከመድፈር፣ እናቶችን ከመግደል፣ የውጭ ወራሪ በማስገባትና ንብረት ከማዘረፍ ጋር የሚያያይዝ ክብር የለውም ብለዋል። በአሁኑ ሰዓትም በደቡብና ምዕራብ ትግራይ ውጊያ የቀጠለ መሆኑንም ገልጸዋል። አቶ ጌታቸው ረዳን ያነጋገራቻቸው የትግረኛ ክፍል ባልደረባችን ሳራ ፍስሐዬ ተጨማሪ ዘገባ ታስደምጠናለች።
የትግራይ ክልል መንግስት ፕሬዝዳንት አማካሪ አቶ ጌታቸው ረዳ ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የትግራይ መንግስትና ኃይሎች ዋና አላማ እያንዳንዱ የትግራይ መሬት ከኤርትራ ሰራዊት፣ ከኢትዮጵያ መከላከያ ሰራዊትና የአማራ ኃይሎች ሙሉ በሙሉ ነጻ እስኪወጣና በትግራይ ህዝብ ላይ እየደረሰ ያለውን ግፍ ለማስቆም ነው ብለዋል። አቶ ጌታቸው በዚሁ ቃለ ምልልስ ይህንን ውጊያ ከአማራ ህዝብ ክብርና ማንነት ጋር ለማስተሳሰር የሚሞክሩ ቡድኖች አሉ፣ እኛ ግን ከአማራ አርሶ አደር ጋር ጠብ የለንም ብለዋል።
አሁንም የአማራ ገበሬ ከእርሻው አፈናቅለው በመድፍና በታንክ ያልቻሉትን ትግራይን የማስገበር እንቅስቃሴ በአማራ ክብር ስም የአማራ ክብር ተነካ በሚል ቅጥፈት አሁንም 10 ሺዎችን ጦርነት እሳት ውስጥ እየማገዱ ነው። ይሄ የሚያመጣው ለውጥ አለ ብለን አናምንም። አዙ ስፒክ ይህንን ለመቀልበስ የሚያስችል ስራ እየሰራን ነው ያለ ነው።
የኤርትራ ኃይሎች አሁንም በትግራይ መሬት ላይ እንደሚገኙ የተናገሩት አቶ ጌታቸው ሙሉ በሙሉ ለቀው እስኪወጡና ትግራይ ከፌደራል መንግስት ማግኘት የሚገባትን ጥቅማ ጥቅሞችና አገልግሎቶች እስክታገኝ ድረስ በኃይላችን ነገሮች ወደ ነበሩበት እንመለሳለን ብለዋል። በደቡባዊ ትግራይ አካባቢ እንደሚገኙ የተናገሩት በሳተላይት ስልክ ያነጋገርኳቸው አቶ ጌታቸው ረዳ በአሁኑ ሰዓት ቀደም ሲል ባሉላ አባ ነጋ ተሰይሞ ሲካሄድ የነበረው ዘመቻ ተከትሎ የትግራይ እናቶች ዘመቻ የሚል ስያሜ በተሰጠው አዲስ ዘመቻ በራያ አካባቢ ኮረምና አላማጣ ከተሞች በትግራይ ኃይሎች ቁጥጥር ስር ውለዋል ብለዋል።
የተላከን ኃይል ሙሉ በሙሉ ለመደምሰስ ለመሳበብ የሚያስችል ጥቃት ትናንት ጠዋት የተጀመረ ሲሆን በተለይ የአማራ ልዩ ኃይል ቴዎድሮስ አባይ አሳምነው ውስ የተባሉ የሚጠሩ በዋናነት የትግራይ እናቶችን በመግደል ልጆቻቸውን በመርካኑ መስቀል ዜጎ የሚባል ሚና ያልነበራቸው ግን በርካታ ግፍና በደል የፈጸሙ ኃይሎች ከፌደራል ሰራዊት ጋር በመሆን ያን አካባቢ ተቆጣጥሮ ስለነበር ነጻ ለማውጣት የሚያስችል ማጥቃት ተደርጓል። በዚህ ማጥቃት መሰረት ብዙዎቹ የአማራ ልዩ ኃይል ብርጌዶች ሙሉ በሙሉ ተደምስሰዋል፣ ወይ ምርኮኞች ወይ ሞት እና ቁስለኛ የሆነበት ሁኔታ ተፈጥሯል። የፌደራል መንግስት የሚባለው ሰራዊት አካላትም እንደዚሁ ተደምስሰው በርካታ የጦር መሳሪያ በስ ተሽከርካሪዎች በኤምፒ የሚባል ለበስ ተሽከርካሪዎች ሰራ አውሮፕላን መሳሪያዎችን ጨምሮ መሾች ሁሉ በቁጥጥር ስር ያዋሉበት መሾች የሚቆጠሩ የጠላት ኃይል የተደመሰሰበት ውጊያ ተካሂደዋል። ውጊያው አሁንም ቀጥሎ ይገኛል። ከተሞች በጠላት ስር የነበሩ ኮረም፣ አላማጣ ስር ከተሞች ሙሉ በሙሉ ከጠላት ነጻ የወጡበት ሁኔታ ተፈጥሯል። በዋናነት ትግራይ እናቶች ስም የተሰየመው ዘመቻ የትግራይ እናቶች ልጆቻቸው ተገለውባቸው እነሱ ተገለው እነሱ ሰቃይተው ግን ደግሞ ልጆቻቸውን መርቀው ነው ተገልቀው የዚህ ለውጥ አካል በመሆናቸው ለእነሱ ያለንን አክብሮት ለስቃያቸው ያለንን ቁጭት ለመግለጽ በሚያስችል መልኩ ነው የትግራይ እናቶች ዘመቻ በሚል የተሰየመው።
የትግራይ ክልል መንግስት ፕሬዝዳንት አማካሪ አቶ ጌታቸው ረዳ ከስምንት ወራት በኋላ ትግራይ ክልል እየተካሄደ ካለው ቀውስ ጋር ተያይዞ በወቅታዊና ነባራዊ ጉዳዮች ላይ ከቪኦኤ ጋር በአማርኛና በትግርኛ ያካሄዱት ቃለ መጠይቅ በነገው ምሽት ስርጭታችን ይቀርባል። ለአሜሪካ ድምጽ ሳራ ፍሳዬ፣ አሌክዛንድሪያ ቨርጂኒያ።
ሳራ ፍሳዬን እናመሰግናለን። በሌላ በኩል ህወሓት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ አቅርቧል። የአማራ ህዝብ የማንነትና የወሰን ጥያቄ ያነሳ ሲታገልባቸው የቆዩትን ራያ፣ አላማጣና ኮረማ አካባቢዎችን ህወሓት በድጋ ድጋሚ ወሯል በማለትም የክልሉ መንግስት ባወጣው መግለጫ ላይ አስፍሯል። የኢትዮጵያ መንግስት የወሰደው የተናጠል የተኩስ አቁም ውሳኔን ተከትሎ ህወሓት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ በአጽንኦት እናሳስባለን ብሏል የክልሉ መንግስት በመግለጫው። የአማራ ብሔራዊ ክልላዊ መንግስት ማምሻውን ባወጣው መግለጫ ህወሓት ከአማራ ክልል ጋር በሚያዋስኑት ሁሉም አቅጣጫዎች መጠነ ሰፊ ወረራና ጥቃት እየፈጸመ እንደሚገኝ ገልጿል። የክልሉ መንግስት ለሚያደርገው የህልውና ትግል መላው የአማራ ህዝብ በጉልበትና በህይወት መስዋዕትነት አስፈላጊውን አበርክቶ ለማድረግ ራሱን እንዲያዘጋጅና የመንግስትን ጥሪ እንዲጠባበቅም የክልሉ መንግስት ጠይቋል። ህወሓት ጥቃት እየፈጸመ ያለው የኢትዮጵያ መንግስት የወሰደውን የተናጥል የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም እንደሆነም መግለጫው አመልክቷል። ህወሓት ዓለም አቀፍ የጦርነት ህግጋትን በመጣስ ህጻናትና ሴት ልጆችን በጅምላ ጦርነት እየማገደ ይገኛል በማለትም ይወነጅላል የአማራ ክልል ብሔራዊ መንግስት መግለጫ። ህወሓት ለዘመናት የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩ የራያ አላማጣና ኮረም አካባቢዎችን ዳግም በመውረር እንዲሁም ወልቃይት ጠገዴ ሴቲት ሁመራን በኃይል ለመያዝ ጠለምትና አካባቢውን በኃይል ለመያዝ አሁናዊ ሙከራ ጀምሯል በማለትም ይቀጥላል መግለጫው። በአካባቢው የሚኖሩ አማራዎችና የአማራ ክልል ተወላጆችን ፈጽሞ የማጥፋት ህልሙን እውን ለማድረግ እየተንቀሳቀሰ ይገኛልን በማለት አክሏል። ይህንን አረመኔያዊ ድርጊት ዳግም ወረራ የክልሉ መንግስት በፍጹም አይቀበለውም ያለው መግለጫው በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብቶቻችንን እናረጋግጣለን ብሏል። በየግንባሩ የሚገኙ የሀገር መከላከያ ሰራዊት፣ የክልሉ ልዩ ኃይልና የሚሊሻ፣ ህዝባዊና ፖሊስና ሰላም አስከባሪ እንዲሁም አገርና ህዝብን ለማዳን የተግባር እንቅስቃሴ እያደረጉ የሚገኙ የጸጥታ አካላት ለሀገራቸው ሉዓላዊነትና ለህዝባቸው ህልውና በጽናትና በቁርጠኝነት እንዲቆሙ የክልሉ መንግስት ጥሪም አቅርቧል። በዚሁ መግለጫ ህወሓት አገርና ህዝብን ለማዋረድ የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወስድም በአጽንኦት እናሳስባለን ሲል በአማራ ክልል መንግስት የወጣው መግለጫ አመልክቷል። አድማጮች፣ የዚህን መግለጫ ዝርዝር በተመለከተ ከባህር ዳር እየተሰናዳ ያለው ዘገባ እንደደረሰን እናቀርባለን። ወደ ተከታዩ ዘገባችን ነው የምናልፈው። በሌላ ዜና የትግራይ ኃይል ብሎ የሚጠራው ራሱን የሚጠራው አካል አላማጣንና ኮረምን በመቆጣጠሩ አካባቢውን በስጋት ለቀው ወደ ሰሜን ወሎ የዘለቁ ተፈናቃዮች ገለጹ። በአስር ሺዎች የሚገመቱ የአላማጣ ዋጃና ጥሙጋ አካባቢ ነዋሪዎች ወደ ቆቦና ወልዲያ ከተሞች መሸሻቸውን ገልጸዋል። መስፍን አድራጌ በተከታዩ ዘገባ ዝርዝሩን ያስደምጠናል።
ስሜ ቢነገር ለኔና ለቤተሰቤ ደህንነት ያሰጋኛል ያሉና ከአላማጣ ቆቦ መምጣታቸውን የሚናገሩ አስተያየት ሰጪ ሰራዊቱ አካባቢውን መልቀቁን ተከትሎ እኛም ቀያችንን ጥለን መጥተናል ብለዋል።
ከራያ መሬት ውስጥ እንደ ራያነቴ ራያ ውስጥ በነጻነት እንዳልኖር ነው እንግዲህ አሁን ተፈናቅዬ የመጣሁበት። ፒኤልኤፍም ብዙ ችግሮች ደርሶብናል። እኛ የራያ ማህበረሰብ እውቅና ይሰጠው ብለን ህገ መንግስታዊ መብታችንን ጠይቀን ነበር። መጀመሪያ እንደ ወጣቶች ተደራጅቶ ወጣቱ እውቅና ይሰጠን የራያ ማህበረሰብ የሚል ነገር ነበር ተነስቶ የነበረው፣ ፒኤልኤፍም በስልጣን እያለ ጀምሮ ማለት። ስለዚህ ፒኤልኤፍም ይህንን ለምን ትጠይቃላችሁ እያለ ከበፊትም ወጣቱ ወደ ስደት የወጣበት ሁኔታ አለ። ሁለት አመት ተኩል በመርሳና በቆቦ አካባቢ ተጠልሎ መጠለያ ጠይቆ እዛ ይኖር ነበር። አሁን ከዛ በኋላ ለውጡ ከተፈጠረ በኋላ እንደገና ደግሞ የአሁኑ የህግ የማስከበር እርምጃ ከተወሰደ በኋላ ከስር የነበረው ወጣት በሙሉ ወደ ሀገሩ ገባ። ስለዚህ ሀገሩ ላይ ያለ የቲፒኤልኤፍ አገዛዝን አይፈልግም። ይህንን ስለማይፈልግ ይህንን ባለመቀበላችን ነው እንደገና አሁን የመሆኒዎች እስከ መደብደብ እስከ መታሰር ታፍነው ተወስደዋል። የት እንደደረሱ አይታወቅም። መሆኒ ላይ በሚሊሻነት ሲያገለገሉ የነበሩ ከ200 በላይ ወጣቶች የራያ ወጣቶች ተፈናቅለው ወደ አላማጣ መጥተዋል፣ ቆቦም መጥተዋል። እንደገና ደግሞ መከላከያ ወዳለበት ካምፕ ላይ ተጠልለዋል። ስለዚህ እንደዚህ አይነት ነገር ስለነበር መንግስት ባስቀመጠው አቅጣጫ መሰረት የተኩስ አቁም ሲደረግ ቦታዎቹን የመልቀቅ ሁኔታ መከላከያ ሲለቅ አብረን እየተፈናቀልን እየመጣን ነው። ምክንያቱም ዲፒኤልኤፍ እየሰማ ነው ያለው ነገር ውስጥ ላይ የራያን ህዝብ የራያን ወጣት አላቀፈንም፣ አልደገፈንም፣ እኛ ያልነውን አልተቀበለም። ስለዚህ ህዝቡ ሳይሆን የሚያስፈልገን መሬቱ ብቻ ነው የምንፈልገው የሚለው መርህ ስላላቸው ከዚያ አኳያ ነው እኛ አፈርተን ተፈናቅለን ያለ ነው።
ጉዳት የደረሰባቸው ሰላማዊ ሰዎች ይኖሩ ይሆን?
አሉ፣ በመሆኒም አሉ። እኛ አላማጣ ላይም ወደ 3 ልጆች ማታ ወድቀው ተገኝተዋል። ማን እንደገደላቸው አልታወቀም።
የት ላይ ነው ወድቀው የተገኙት?
ማረት አካባቢ ላይ በጥይት ተመተዋል።
አላማጣ ውስጥ ማለት ነው?
አላማጣ ውስጥ። አዎ።
ከመቼ ጀምሮ ነው አካባቢውን ለቃችሁ የወጣችሁት?
ከትላንት ጀምሮ።
ተኩስ ወይም የጦርነት ድባብ ነበሩ? አካባቢው
በደንብ ነበር። ሀውጃን ትምህርት ቤት አካባቢ ላይ መድፍ ተተክሎ ከተማው ሲረበሽ ውሏል። የመከላከያ ኃይል መድፍ ማለት ነው። ከወደዛ እንደገና ደግሞ በኮረም በኩል ከባድ መሳሪያዎች፣ ከባድ ጦርነት ድምፅ አለ። ቲፒኤልኤፍ በዛ እየመጣች ነው። በዚህ በጨርጨር እንደገና ደግሞ በባሏ መስመር በኩል በዛም እንደዚሁ ቲፒኤልኤፍ ውጊያ ጀምራለች። ሙሉ በሙሉ በመሀልም በበር ተፍ ላይም ውጊያ ተጀምሯል።
ይህንን ተከትሎ በብዙ ሺዎች የሚቆጠሩ የወለዱ እናቶች፣ አዛውንቶች፣ ሴቶችና ህጻናት ተፈናቅለው እኩሉ በተገኘው ተሽከርካሪ ከፊሉ በእግሩ ከ30 ኪሎ ሜትር በላይ ተጉዞ ቆቦ ከተማ መግባቱን ነው አስተያየት ሰጪው የገለጹት። ዘግይቶ በደረሰ መረጃ መሰረትም ወደ ወልዲያ ያቀኑ ተፈናቃዮች ሲኖሩ ከተማ አስተዳደሩ ተፈናቃዮችን በከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ እንዳስቀምጣቸው በስፍራው ከደረሱ የአላማጣ ነዋሪ አስተያየት ለመረዳት ችያለሁ። ሌላው ከአላማጣ ወደ ቆቦ ተፈናቅለው የመጡት አስተያየት ሰጪ ለውጡን ይደግፉ እንደነበር ጠቁመው በዚህ አቋማቸው ሊደርስባቸው የሚችለውን ጥቃት ሸሽተው መምጣታቸውን ገልጸዋል።
ከአላማጣ ወደ ቆቦ የመጣ ነው እኛ የለውጡ ደጋፊ ስለነበር፣ ትህነግ ደግሞ የለውጡ ደጋፊ በግፍ በአፈናና በእስር ስለሚያንገላ መጣ። ከዛ ደግሞ ሳይፈልጉ ከእድሜ በታች የሆኑ አይደለም እኛ ወጣቶች ነን፣ ቢያንስ የ28 እና ከዛ በላይ እድሜ ያለንን። እሱ ግን ከ9 እስከ 10 ዓመት ያላቸው ህጻናቶችን ጭምር አሰልፎ አሁን የሚታይ ነገር እየሰራ ስለሆነ ያለማጣ ገብቶ የታዩ መሆኑ ገብቶ የታዩ ቸርተር ላይ ገብቶ የታዩ በራያራዩ ማምድር ላይ የታዩ በቪዲዮም ያሉ አሁንም ያለማጣ ህዝብ ሊመሰክር የሚችለው በጣም ህጻኖችም ስላሉ የዛ ግፍ ተቋዳሾች እንዳንሆን ሰለባ እንዳንሆን መሆን ያደረገውን ድርጊት አለማጣ ላለመድገሙ ምንም አይነት
መሆኒ ላይ ምንድን ነበር የተፈጠረው?
መሆኒ ላይ የተፈጠረው የአማራ ተወላጅ ወደ ክልሉ እንዲገባ ፈናቅሎ ልኳል። የብልጽግና ደጋፊዎች የሆኑ ተወላጆች ደግሞ የዛ አካባቢ አስሯል፣ አስገድዶ አስታጥቋል፣ ገሏል።
በአካባቢው ጦርነት ተፈጥሮ ነበረ። አሁን እናንተ ስትመጡ
እኛ ጋር ስንመጣ ምንም አይነት ታጣቂ መከላከያም ፌዴራልም እየወጣ ስለነበረ ሁሉም ወጥቷል። የእኛ አካባቢ ታጣቂዎች የነበሩና የመሆኒ ታጣቂ መጥተው የነበሩ ግን ከመከላከያው ጋር አሁንም በትግል ላይ ነው ያሉት።
መንግስት፣ አለም አቀፉ ማህበረሰብና ሰብአዊ ጉዳት ያሳስበናል የሚል አካል ይድረስልን የሚል ጥሪ አስተላልፈዋል።
እኛ አሁን የኢትዮጵያ ህዝብ፣ ኢትዮጵያ ተወላጆች በውጭ ያሉና ሌላው ቀሪ አለም እንዲያውቅልን የምንፈልገው እኛ ማንነታችን ስለጠየቅን በማንነታችን ምክንያት እየተንገላታን፣ እየተፈናቀልን፣ እየታሰርን፣ እየተገደልን መሆናችንን ማወቅ መቻል አለበት።
እኛ የምንፈልገው መንግስት በአስቸኳይ እንዲደርስልን ነው። እንደ ማንኛውም ማህበረሰብ እኛ ህገ መንግስታዊ መብት ጠይቀን ነበር። ያ እኳ ቢቀር ጥያቄያችን ባይመለስ በሰላም መኖር ነው የምንፈልገው።
ተፈናቃዮቹ በአስቸጋሪ ሁኔታ ላይ እንደሚገኙም ነው የተገለጸው።
ምንም ነገር መጠለያ አላገኘንም። በየቤተሰብ ያለው በየቤተሰብ ነው፣ በየበረንዳውም በየበረንዳው።
አብዮቻችንን እናመሰግናለን። አድማጮች፣ የሰማችሁት ዘገባዎች የዕለቱ አብይ ርዕስ ዘገባዎቻችን ነበሩ። በነገው ምሽትም ዘርዘር ያሉ ዘገባዎችን አካተን ወደ እናንተ እንመለሳለን። አሁን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ ሁለተኛውን ዙር የኮቪድ-19 ክትባት ከነገ ጀምሮ በአዲስ አበባ ከሰኔ 9 2013 ጀምሮ ደግሞ በሁሉም ክልሎች ለመስጠት ተዘጋጅታለች። በስራ ሁኔታቸው በጣም ተጋላጭ ሊሆኑ የሚችሉት የህዝብ ማመላለሻ አሽከርካሪዎች፣ መምህራን፣ የመገናኛ ብዙሃን ባለሙያዎች፣ የባንክ ሰራተኞችና ሌሎች በመጀመሪያው ዙር ክትባት እንደወሰዱ የጤና ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
በኢትዮጵያ እስከ ትናንትና ድረስ ምርመራ ከተደረገላቸው ቁጥራቸው ወደ 3 ሚሊዮን የሚጠጋ ሰዎች መካከል 277 ሺህ በላይ በሚሆኑት ላይ የኮሮና ቫይረስ መገኘቱን መረጃዎች ያመለክታሉ። ከ262 ሺህ በላይ የሚሆኑት ደግሞ ከቫይረሱ አገግመዋል። አሁን በቫይረሱ ተይዞ የሚገኙ ሰዎች ቁጥር 10770 ሲሆኑ እስካሁን 4343 ዜጎች በዚህ ቫይረስ ህይወታቸውን አጥተዋል። ከሁለት ሚሊዮን በላይ ዜጎች ደግሞ የመጀመሪያ ዙር ክትባት እንደወሰዱ ነው የጤና ሚኒስትሯ ዶክተር ሊያ ታደሰ የገለጹት። ዶክተር ሊያ አክለው አንደኛ ዙር የኮቪድ-19 መከላከያ ክትባት ወስደው 3 ወር የሞላቸው ሁሉ የሁለተኛውን ዙር ክትባት ከነገ ጀምሮ መውሰድ እንደሚችሉ አብራርተዋል።
ከሁለት ሚሊዮን በላይ የሚሆኑ ዜጎች የመጀመሪያው ዙር ክትባት እንዲያገኙ የተደረገ ሲሆን የመጀመሪያውን ዙር ወስደው 3 ወር ለሞላቸውም የሁለተኛ ዙር ክትባት መስጠት በተወሰነ መልኩ ተጀምሮ እስካሁን ወደ 42 ሺህ የሚሆኑ ሰዎች ሁለተኛ ዶዝ ወስደዋል። ይህንን የሁለተኛ ዶዝ ለማስቀጠል ከዚህ ቀደም በቅርቡ ይገባል ብለን መገለጽ ነው መሰረት በፈለግነው ፍጥነት ባይደርስም እንደገለጽ ነው ወደ 400 ሺህ የሚጠጋ የአስትራዜኔካ ክትባት ከጥቂት ቀናት በፊት ወደ ሀገር ውስጥ የገባ ሲሆን የመጀመሪያውን ዶዝ ስርጭትና አጠቃቀምን ታሳቢ ባደረገ መልኩ ለሁሉም ክልሎች ይሄ ሁለተኛ ዶዝ ክፍፍልና ስርጭት እየተካሄደ ይገኛል። ስለዚህ ህብረተሰቡ ይሄንን በመገንዘብ የመጀመሪያውን ክትባት በወሰደበት የጤና ተቋም በመሄድ በአዲስ አበባ ከነገ ሮብ ጀምሮ እንደዚሁም በሌሎች ክልሎች ከአርብ ሐምሌ 9 ጀምሮ የመጀመሪያውን ክትባት ከወሰዱ 3 ወር የሞላቸው ሁሉ ሁለተኛውን ክትባት መውሰድ ይችላሉ ማለት ነው።
በዓለም አቀፍ ደረጃ በተከሰተው የኮቪድ-19 መከላከያ ክትባት እጥረት ምክንያት ኢትዮጵያ በተባለው ጊዜ ክትባቱን ሳታገኝ ቀርታለች ያሉት ዶክተር ሊያ ሰሞኑን 400 ሺህ ዶዝ አስትራዜኒካ ክትባት ያገኘች ሲሆን በሚቀጥሉት ሳምንታት 1.7 ሚሊዮን ዶዝ ከተለያዩ ሀገራት በግዥና እርዳታ ወደ ሀገር ታስገባለች ብለዋል። በዚህም ተጋላጭ የሆኑ የህብረተሰብ ክፍሎች ክትባቱን ይወስዳሉ ብለዋል ዶክተር ሊያ።
እንደሚታወቀው አሁን ካለው የዓለም አቀፍ የኮቪድ ክትባት እጥረት ጋር ተያይዞ ሀገራችንን ጨምሮ ሁሉም ታዳጊ ሀገራት እጥረት ያጋጠመ ሲሆን መንግስት ከአጋር አካላት ጋር በቅንጅትና በትብብር በመስራት ተጋላጭ የሆነውንም በሂደት ቀሪው ማህበረሰብ ክፍል ደረጃ በደረጃ በክትባቱ ተደራሽ ለማድረግ አሁንም ከፍተኛ ስራዎች እየተሰሩ ይገኛሉ። ከዚህም አንጻር ተጨማሪ ክትባቶች በቅርቡ የሚገቡ ሲሆን ከዚህ ቀደም ያገኘነው የሳይኖፋርም ክትባትን በአዲስ አበባ በ11ም ክፍለ ከተሞች ባሉ ጤና ተቋማት የተሰራጨ በመሆኑ በተለይም በስራ ባህሪያቸው ይበልጥ ተጋላጭ ለሆኑ ሰራተኞች እንደ የአውቶቡስ ሹፌሮች፣ የታክሲ ሹፌሮች፣ የሚዲያና ባንክ ሰራተኞች እስካሁን ጥቂቶቹ የወሰዱ ሲሆን በቀጣይነትም እነዚህ ተጋላጭ ማህበረሰቦች በአቅራቢያቸው ባሉ ጤና ጣቢያዎች በመሄድ በድረገጻችን ላይም ዝርዝር የሆኑ መስሪያ ቤቶች እናስቀምጣለን። እዛ ላይ የምትካተቱ እየሄዳችሁ ከጤና ጣቢያዎች እንድትወስዱ እናሳስባለን። እነዚህም እና በትራንስፖርት ዘርፍ ውስጥ እየሰሩ የሚገኙ ሁሉም የመንግስትና የግል ባንክ ሰራተኞች፣ የገቢዎችና ጉምሩክ ቢሮዎች ሰራተኞች፣ የፌዴራልና የአዲስ አበባ ፖሊስ ኮሚሽን ሰራተኞች፣ የማረሚያ ቤቶችና ፍርድ ቤት ሰራተኞች፣ የውልና ማስረጃ እንዲሁም ማዘጋጃ ቤት ሰራተኞች፣ መምህራን ስንል ከህጻናት ማቆያ ጀምሮ በመደበኛ አንደኛ ደረጃ እስከ ሁለተኛ ደረጃ እንዲሁም ኮሌጅ ውስጥ የምታስተምሩ መምህራን ሁሉ፣ ሆቴልና ቱሪዝም አገልግሎት ሰራተኞች እና የሚዲያ ሰራተኞች ለአሁን በአዲስ አበባ በአቅራቢያችሁ በሚገኙ የመንግስት ጤና ጣቢያዎች ይሄ ክትባት የሚሰጥ መሆኑን አውቃችሁ መታወቂያችሁን በማሳየት ብቻ የመጀመሪያ ዙር ያልወሰዳችሁ ከአሁኑ ሰዓት ጀምሮ እየሄዱ መከተብ እንደምትችሉ ለመግለጽ እንወዳለን።
በተለይ ዴልታ የተሰኘው የቫይረሱ ዝርያ በኢትዮጵያ አለመከሰቱን የጠቀሱት ሚኒስትሯ ህብረተሰቡ ከምንጊዜም በላይ ሊጠነቀቅ ይገባል ሲሉ አሳስበዋል። በኢትዮጵያ አልፋና ቤታ የተሰኙ የቫይረሱ ዝርያዎች መኖራቸው ተገልጿል። ወቅቱ ክረምት እንደመሆኑ መጠን የተለያዩ ወረርሽኞች እንዳይከሰቱ በትኩረት እየተሰራ ነው ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ላደረሰችን ዘገባ እናመሰግናለን። አድማጮች፣ አሁን ደግሞ ከጤና ጉዳይ ወደ ምርጫ ነው የምናልፈው። ስድስተኛው አጠቃላይ ሀገራዊ ምርጫ ሂደት ተአማኒ መሆኑን አስተያየታቸውን ለቪኦኤ የሰጡ ምሁራን ገለጹ። ከምርጫው ጋር በተያያዘ ለቪኦኤ አስተያየታቸውን የሰጡት የህግ ምሁር ሞላልኝ መለሰ ሰላማዊ የፖለቲካ ፉክክርን ከመፍጠር አንጻር በኢትዮጵያ አስቸጋሪ ሁኔታ ውስጥ ባለችበት ወቅትም ቢሆን ምርጫው መካሄዱን ደግፈዋል። ሌላው አስተያየታቸው የሰጡን የዲፕሎማሲና ዓለም አቀፍ ግንኙነት ምሁር የሆኑት እንዳለ ንጉሴ የዘንድሮውን ምርጫ ከቀድሞቹ ጋር በማነጻጸር እጅግ የተሻለና ለዴሞክራሲ መሰረት የተጣለበት ነው ብለዋል። የምርጫ ስርዓቱ መቀየር እንዳለበትም አስተያየታቸውን የሰጡት ምሁራኑ ጠቅላይ ሚኒስትር አብይ በምርጫው የተሸነፉ ተፎካካሪ ፓርቲዎችን በአስፈጻሚ ስፍራዎች ለማካተት የገቡትን ቃል አድንቀዋል። አሁን ላይ ኢትዮጵያ ላለፉት 10 ዓመታት ካለፈችባቸው በላይ ፈተናዎች እንዳሉባት ገልጸው አዲስ የሚመሰረተው መንግስት እነዚህን ፈተናዎች ለመፍታት ጥንቃቄ የተሞላበት እርምጃ መውሰድ አለበትም ብለዋል። ኬኔዲ አባተ ተጨማሪውን በዘገባው ያሰማናል።
ከብዙ ውጣ ውረዶች በኋላ የተካሄደው የስድስተኛው አጠቃላይ ምርጫ አብዛኛው ውጤት በቦርዱ ይፋ መደረጉ ይታወሳል። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውጤቱ በተገለጸበት ወቅት ባደረጉት ንግግር ቦርዱ በገለልተኝነት ተአማኒ ምርጫ ስለማድረጉ በልበ ሙሉነት ገልጸዋል። በዚህ ጉዳይ ላይ ለቪኦኤ አስተያየታቸውን የሰጡት የህግ ምሁር የሆኑት ሞላልኝ መለሰ በሂደት ላይ የሚገኘውን የለውጥ ጉዞ ከማጠናከርና ሰላማዊ የፖለቲካ ፉክክር ከመፍጠር አንጻር ኢትዮጵያ በአስቸጋሪ ወቅት ውስጥ ባለችበት ወቅትም ቢሆን ምርጫው መካሄዱን ደግፈው ሂደቱም ተአማኒ ስለመሆኑ ማሳያዎች መኖራቸውን ይጠቅሳሉ።
ምርጫ ቦርድ ውጤቱን በሚገልጽበት ጋር በተለያየ መልክ በምርጫ ታዛቢነት፣ በምርጫ አስፈጻሚነት የተሳተፉ የተለያዩ አካላት ስለ ሂደቱ የነበራቸውን ሀሳብ እንዲገልጹ በግልጽ ለህዝብ እንዲያሳውቁ እድሉ ሰጥቷቸው የገለጿቸውን ነገሮች ሰምተናል። ከዛም በኋላ ደግሞ እስካሁን የቀረበ ተወዳዳሪ ከነበሩት ፓርቲዎች ግልጽ የሆነ ተቃውሞ አልሰማንም። ይሄ ሲታይ ቢያንስ ሂደቱ ሙሉ በሙሉ እንደ ከህጻጾች የጸዳ ነው ባንል እንኳን የተሻለ እና ተቀባይነት ያለው የምርጫ ሂደት ተደርጓል የሚል ግንዛቤ እንድንወስድ የሚያደርግ ነገር ነው።
ከምርጫው ጋር በተያያዘ ሌላው አስተያየታቸውን የሰጡን የዲፕሎማሲና ዓለም አቀፍ ግንኙነት ምሁር የሆኑት እንዳለ ንጉሴም እንዲሁ የዘንድሮውን ምርጫ ከቀድሞዎቹ ጋር በማነጻጸር እጅግ የተሻለና ለዲሞክራሲ መሰረት የተጣለበት ነው ይላሉ።
የኢትዮጵያ ምርጫ ስንወስደው የበቀደሙን ኢትዮጵያ ዴሞክራሲን ጀምራለች ብሎ መውሰድ ይቻላል። ከአሁኑ ምርጫ አንጻር ማለት ነው። የምርጫ ቦርድ አሁን ባለው ቁመና ተጠይቄ ምናምን ካልሆነ በስተቀር በራሱ በሰብእናው ስትወስደው በነፃ ለማገልገል በነፃ ለማስረት በነፃ የህዝቡን ድምፅ ወደ ውጤት ለመቀየር ያደረገበት መንገድ በድፍረት መናገር ይቻላል። በጣም ጥሩ ነው። እንግዲህ ሰውም አይተዋል እስከ ሌሊቱ ስድስት ሰዓት የተሰለፈበት ሁኔታ ነው። ስለዚህ ከዚህ አንጻር ስንወስደው የአሁኑ ምርጫ ከሌላ ጊዜ ስታወዳደረው እጅግ የተሻለ እንደውም የኢትዮጵያውያን ራዕይ ለዲሞክራሲ ያላቸውን ቁርጠኝነት እያሳዩበት ነው። ይህንን መሰረት ጥለዋል ብሎ መውሰድ ይቻላል።
ይፋ በተደረገው የምርጫ ውጤት የብልጽግና ፓርቲ ከጥቂት መቀመጫዎች በስተቀር አብዛኛውን የተወካዮች ምክር ቤት መቀመጫ ማሸነፉ ይታወቃል። የምርጫው ሂደት ተቀባይነት ያለው መሆኑን በመጥቀስ ውጤቱን መቀበል ተገቢ ነው የሚሉት የህግ ምሁሩ ሞላልኝ መለሰ፣ ይሁንና ውጤቱ የአንድ ፓርቲን የበላይነት የሚያንጸባርቅ መሆኑን እንዳላስደሰታቸው ገልጸው በቀጣይነት ተፎካካሪ የፖለቲካ ፓርቲዎች አደረጃጀታቸውን ፈትሸው ቁጥራቸውን ሊቀንሱ እንደሚገባ እንዲሁም የምርጫ ስርዓቱም መፈተሽ እንዳለበት ይናገራሉ።
የምርጫው ውጤት እንደው ውድድሩ ላይ የሚፈጥረው አሉታዊ ጥላ አለው። ምክንያቱም ውድድር ከሆነ እንደው የኢትዮጵያ ሁሉም ተወዳዳሪ ከሆኑት ፓርቲዎች አሸናፊዎቹ የተሰባጠረ እንዲሆን እንድንጠብቅ የሚያደርጉ ነገሮች መፈጠር ነበረበት። ግን ስሜት የሚያረካ ሆኖ አላገኘ ነው። ግን ሂደቱ የሁላችንንም ስምምነት ያገኘ የሁላችንን ተቀባይነት ያገኘ በመሆኑ ግን ውጤቱን ሁላችንም በሰላም እንቀበላለን። ተፎካካሪ ፓርቲዎች ግን አደረጃጀታቸውን መፈተሽ፣ መመርመር፣ ማጥናት ቢቻል ቁጥራቸውን መጠን ቀንሰው በጥራት ላይ ተመስርተው አቅማቸውን ማሳደገው እና ተቀራራቢ ሆኖ መቅረብ እንዳለባቸው የሚያሳየው ገዢ ፓርቲም ይህንን አይነት መደር ለተቃዋሚ ፓርቲዎች መፍጠር አለበት። የምርጫ ስርዓታችንም መሻሻል አለበት።
የምርጫ ስርዓቱን የሚተቹት የዲፕሎማሲና ዓለም አቀፍ ግንኙነት ምሁሩ እንዳለ ንጉሴም ህገ መንግስቱ መሻሻል እንዳለበትና በዚህ ሂደትም የምርጫ ስርዓቱ ሊቀየር እንደሚገባ ገልጸዋል።
አሁን ኢትዮጵያ የምትከተለው ያው ህገ መንግስቱ ላይ ያለ ጉዳይ ስለሆነ ነው እንጂ የምትከተለው የምርጫ ስርዓት አባካይ ነው ማለት አንተ በአንድ ድምጽ ከበለጥክ መንግስት መሰረታል። ብዙ ድምጾች የሚባክኑበት ነው። ይሄ እንደኛ ባለ ብዝሃነት ባለበት ሀገር ውስጥ አይመከርም። አስበው አሁን እኮ ብዙ ወንበር ይዘው ይገቡ ነበር። እንደዛ ባይሆን ኖሮ ማለት ነው እነዚህ ተፎካካሪ ፓርቲዎችን ብዙ ወንበር ይዘው ሊገቡ ይችል ነበር። ለኢትዮጵያ ደግሞ እንደዚህ አይነቱ አካታችነት የተሞላበት የምርጫ ስርዓት ነበር የሚያስፈልገን፣ የፕሮፖርሽናል የሚባለው ማለት ነው። ስለዚህ ይሄ ህገ መንግስቱ ሲሻሻል አብሮ መሻሻል ያለበት ነው። ምክንያቱም እቺ ሀገር ተጋግዘን ነው ወደፊት መሄድ የምትችለው እንጂ የተወሰነ ብቻ እንደዚህ ያረግን እያንጠባጠብን ይሄ መሆን የለበትም። ይሄ መንግስት ግምት ውስጥ አስገብቶ የምርጫ ስርዓቱ መቀየር ነው ያለበት ወደ ተመጣጣኝ ስርዓቱ።
ምንም እንኳን በምርጫ ውጤት መሰረት የህዝብ ተወካዮች ምክር ቤት በአንድ ፓርቲ የበላይነት የሚቀጥል ቢሆንም ጠቅላይ ሚኒስትር አብይ አህመድ የተሸነፉ ተፎካካሪ የፖለቲካ ፓርቲዎችን በአስፈጻሚነት ስፍራዎች ለማሳተፍ የገቡትን ቃል ምሁራኑ በአድናቆት ተመልክተዋል። አዲስ የሚመሰረተው መንግስት የትግራይ ክልልን ጨምሮ ሀገሪቱ ባለፉት 10 ዓመታት ካሳለፈቻቸው የላቁ በርካታ ውስጣዊና ውጫዊ ፈተናዎች እንደሚጠብቁት የገለጹት የህግ ምሁሩ አቶ ሞላልኝ መንግስት ለነዚህ ፈተናዎች ጥንቃቄ የተሞላበት ምላሽ መስጠት እንደሚጠበቅበትና ህብረተሰቡም ሁኔታውን ተረድቶ ኃላፊነቱን መወጣት እንዳለበት ገልጸዋል።
በርግጥ ማሸነፍ ነው ወይ ለብልጽግና ፓርቲ ነው ወይስ ትልቅ ዕዳ መሸከም ነው የሚለው ነገር መጠየቅ ያስፈልጋል። ብልጽግና ፓርቲ በዚህ መጠን አሸነፈ ስንል የምርጫ ስርዓቱ ላይ 50:1 ስለሆነ አሸናፊነትን የሚገልጸው ብልጽግና ፓርቲ ይህን ያህል ድምፅ ሲያገኝ ድምፃቸው ሊታፈን የሚችሉ 49% የሚሆን ደግሞ ሌሎች ሰዎች አሉ። ትንሽ ቁጥር አይደለም። እና ይሄ የእነዚህንም ድምፅ የሚያዳምጥ ስራ መስራትን ይጠበቅበታል። አሁን ከመንግስት ትግራይ ክልል ውስጥ ከተፈጠረው ሁኔታ አንቀር ይሄ በጣም ለሀገራችን ትልቅ ችግር ነው። በጣም ትልቅ ችግር ነው። አሸናፊ የሆነው መንግስት ኦሮሚያ ውስጥ ካለው የፖለቲካ ውጥረት፣ ቤንሻንጉል ውስጥ ካለው፣ ሶማሌ ውስጥ ካለው፣ በሁሉም ክልሎች ሌላ ትልቅ ፈተና ይጠብቀዋል። እንደገና ደግሞ ዓለም አቀፉ ሁኔታም አለ። ስለዚህ በሁለቱም አቅጣጫ መደማመጥና መተጋገዝ መረዳዳትም በተቻለ መጠን በሁሉም አቅጣጫ ሰላም ፈጥሮ ሀገር ማዳንን ማዕከል አደረገ ስራዎችን መስራት ይጠይቃል።
የህግ የበላይነት በሌለበት ዴሞክራሲን ማስፈን አይቻልም የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት ምሁሩ እንዳለ ንጉሴ በበኩላቸው መንግስት ይህን ጨምሮ በስራ እድል ፈጠራና በሌሎችም ጉዳዮች ላይ የፖለቲካ ፓርቲዎችን ያሳተፈ የመፍትሄ እርምጃ መውሰድ እንዳለበት ነው የሚናገሩት።
አንደኛ እንግዲህ ዴሞክራሲ ቀላል ስርዓት አይደለም። በጣም ከባድ ስርዓት ነው። እንግዲህ ዴሞክራሲን መመስረት ብዙ ትዕግስት፣ ብዙ አስተዋይነት፣ ብዙ መስዋዕትነት የሚጠይቅ ነው። እንግዲህ ዝም ብሎ የሚመጣ አይደለም። በብዙ ሀገሮች የምናየው በዚህ ሂደት ውስጥ ሁሉም ኢትዮጵያውያን ውጭም ውስጥም ያሉት ሊሳተፉ ይገባል። የፖለቲካ ፓርቲዎቹ ቢሆን በሀገር ጉዳይ መሰረታዊ ራስን ማሰብ ናይትሜር ነው። ህገ መንግስቱ ላይ ማሻሻያ ማድረግ ያስፈልጋል። ብዙ ወጣቶች አሉ፣ እነዚህ ወጣቶች ስራ ይፈልጋል። ስለዚህ ተወዳዳሪ የሆኑ ስራዎችን መስራት ያስፈልጋል።
ከምርጫው በኋላ መላው ህብረተሰብም ለሀገራዊ ጉዳዮች ቅድሚያ በመስጠት ሀገራዊ ችግሮችን መፍታት ላይ ትኩረቱን ማድረግ እንደሚጠበቅበትም ምሁራኑ ሐሳባቸውን ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። በዘንድሮ በአውሮፓ ዋንጫ ፍጻሜ ላይ እንግሊዝ በጣሊያን በፍጹም ቅጣት ምት መሸነፏን ተከትሎ ጎል ሳያስቆጥሩ በቀሩ ጥቁር ተጫዋቾች ላይ ያነጣጠሩ የዘረኝነት ጥቃቶች በበይነ መረብ ላይ ተዥጎድጉደዋል። የሳቢና ካስትል ፍራንኮን ዘገባ ሀብታሙ ስዩም ያስደምጠናል።
እሁድ ዕለት በእንግሊዝና ጣሊያን ብሔራዊ ቡድኖች መካከል በዌምብሌይ ስቴዲየም የተደረገው የዩሮ 2020 መደምደሚያ ጨዋታ የሁለቱንም ቡድን ደጋፊዎች ስሜት የፈተነ ነበረ። ጨዋታው በተጀመረ በሁለተኛው ደቂቃ እንግሊዞች ጎል ካስቆጠሩ በኋላ ጣሊያናውያኑ ስጋት ገብቷቸው ነበረ። ይህ ስጋት ወደ እንግሊዝ ደጋፊዎች የተሸጋገረው ጣሊያን አቻ የሚያደርጋትን ጎል ከእረፍት መልስ ማስቆጠሯን ተከትሎ ነው። ቡድኖቹ ሳይሸናነፉ ወደ ተጨማሪ ሰዓት ብሎም ወደ ፍጹም ቅጣት ምት ምዕራፍ በሚያቀኑበት አፍታ ሁሉ የሁለቱም ቡድኖች ደጋፊዎች ሲጨነቁ ሲጠበቡ ቆይተዋል። በደጋፊዎቹ ፊት የተጫወተው የእንግሊዝ ብሔራዊ ቡድን በጨዋታው መጀመሪያ ምዕራፍ ላይ የተሻለ ብቃትን አሳይቷል። ደጋፊዎችም ቡድናቸው በታሪክ ለመጀመሪያ ጊዜ ዋንጫውን በእንግሊዝ ምድር ያስቀራል ብለው ጠብቀዋል። ጣሊያኖች በበኩላቸው ከ53 ዓመታት በኋላ ዋንጫው ወደ ሮም ይመለሳል ብለው ተስፋ አድርገዋል። የኋላ የኋላ ግን የእንግሊዝ 3 ጥቁር ተጫዋቾች 3 የፍጹም ቅጣት ምቶችን በመሳታቸው ድል ለጣሊያን ቡድን ሆኗል። 3-2 በሆነ አጠቃላይ ውጤት። የዘረኝነት ጥቃት ሩምታ በማህበራዊ መገናኛዎች በመቀጠል ተከፍቷል። በዚህም ምክንያት ትናንት ጠዋት የእንግሊዝ እግር ኳስ ማህበር በተጫዋቾቹ ላይ የተቃጣውን ጥቃት የሚያወግዝ መግለጫ አውጥቷል። በመግለጫው ላይ ማህበሩ ማናቸውንም አይነት መድሎዎች እንደሚቃወም፣ በበይነ መረብ ላይ በበረከተው የዘረኝነት ጥቃት እንደተደናገጠና በዚህ ተግባር ላይ የተሳተፉ ሁሉ የቡድኑን ገጽ ከዚህ በኋላ መከተል እንደማይችሉ ይፋ አድርጓል። ጥቃቱ ያነጣጠረባቸው ተጫዋቾችን እንደሚደግፍና ተጠያቂ በሚሆኑት ላይም ከበድ ያለ ቅጣት እንደሚጥል አስታውቋል ማህበሩ። የቡድናቸው ሽንፈት ምክንያት እሳቸው መሆናቸውን የገለጹት የእንግሊዝ ብሔራዊ ቡድን አሰልጣኝ ጋርዝ ሳውዝጌት ተጫዋቾቻቸውን አሞግሰዋል። የበይነ መረብ ላይ ስድቦችን ደግሞ አውግዘዋል።
They should be, and I think they are, incredibly proud of what they've done. For some of them to be abused is unforgivable, really.
ተጫዋቾቼ መኩራት አለባቸው። በፈጸሙት ሁሉ በእጅጉ ኮርተዋል ብዬ ማስባለሁ። አንዳንዶቹ እንዲሸማቀቁ መደረጋቸው በእውነቱ ይቅር የሚባል አይደለም።
የእንግሊዝ ብሔራዊ ቡድን በውድድሩ ወቅትና ከውድድሩ በፊት በያዘው የላቀ ጸረ ዘር መድሎ አቋም አድናቆት ተችሮታል። የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው ላይ ይህ የእንግሊዝ ቡድን በማህበራዊ መገናኛዎች የዘረኝነት ጥቃት ሊከፈትበት ሳይሆን ጀግና ተብሎ ሊሞገስ ይገባል ብለዋል። ለድርጊቱ ተጠያቂ የሆኑትም ሊያፍሩ እንደሚገባ አክለዋል። የለንደን ፖሊስም ምርመራ ከፍቷል። ትዊተር በበኩሉ ስለ እንግሊዝ ተጫዋቾች የዘረኝነት መልእክቶችን ይዘዋል ያላቸውን ከ1000 የሚበልጡ አንቀጾችና ማህደሮችን እንዳገደ አስታውቋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ስርጭታችንን ነው። ወደ ተከታዩ ዘገባ እንለፍ። አንድ መንግስታዊ ያልሆኑ ድርጅቶች ቡድን ሰሞኑን ባወጣው ሪፖርት የአፍሪካ ኢኮኖሚ በተለይም ከኮቪድ-19 በኋላ ተመልሶ እንዲያድግ ለማድረግ አፍሪካ የበይነ መረብ ተደራሽነትን ማሳደግ ይኖርባታል ብሏል። ተሟጓቹ ቡድን እንዳመለከተው በአፍሪካ የበይነ መረብ ግንኙነት ተጠቃሚዎች ቁጥር እየጨመረ ቢሆንም የኢንተርኔት ተጠቃሚው ቁጥር ከ5ቱ አፍሪካውያን መካከል አንዱ ብቻ መሆኑንም አስታውቋል። በአንዳንድ የአፍሪካ መንግስታት የሚጣለው ከፍተኛ ቀረጥና በተደጋጋሚ እንዲዘጋ የሚደረገው የኢንተርኔት አገልግሎት በበይነ መረብ መስመር ላይ የሚካሄዱ የንግድ አገልግሎቶችን ተስፋ እያስቆረጠ መሆኑ ተመልክቷል። የቪኦኤ ዘጋቢ መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
የበይነ መረብ ወይም የኢንተርኔት ማህበረሰብ ቡድን በዚህ ወር ባወጣው ሪፖርት እንዳመለከተው ባለፉት 8 ዓመታት ውስጥ ISP ወይም የአፍሪካ የኢንተርኔት ልውውጥ ተደራሽነት ከ19 ወደ 46 ነጥብ ከፍ ማለቱን አመልክቷል። የISP መለኪያ የተለያዩ በይነ መረቦች የተለያዩ ተጠቃሚዎችን ልውውጥ ወይም ትራፊክ የሚያስተናግዱበትን የሚያመለክት ሲሆን ከአፍሪካ 6 አገሮች ከ1 ነጥብ ISP በላይ ማስመዝገባቸው ተመልክቷል። የአብዛኞቹ የአፍሪካ አገሮች የኢንተርኔት ትራፊክ የጨመረው ከ10 ዓመታት በፊት የልውውጥ መስመራቸውን ከአፍሪካ ውጭ ካሉ አገራት ጋር የዘረጉ በመሆኑም እንደሆነ አስታውቋል። መንግስታዊ ድርጅት ያልሆነው የኢንተርኔት ማህበረሰብ የአፍሪካ ቀጠና ምክትል ፕሬዝደንት የሆኑት ዳዊት በቀለ የኢንተርኔት አጠቃቀምና ልማትን ለማጎልበት የሚሰሩ ናቸው። እሳቸው እንደሚሉት አፍሪካውያን የኢንተርኔት ተደራሽነትን እዚያው አፍሪካ ውስጥ ባሉት ተጠቃሚዎች መካከል በሚያደርጉት ልውውጥ እያሳደጉት ነው።
By developing internet exchange points within Africa, we have limited this kind of unnecessary
አፍሪካ ውስጥ ያለውን የኢንተርኔት ልውውጥ በማሳደግ ከአፍሪካ ውጭ የሚደረገውን የኢንተርኔት ስምሪት ጉዞዎችን ብዛት ገድበናል። ይህንንም በማድረግ የልውውጥ መስመሩ ወደ አፍሪካ እንዲመለስ ማድረግ እንችላለን። ይህ የአፍሪካ ተጠቃሚዎች ተሞክሮን ለማሻሻል፣ የኢንተርኔቱን ፍጥነትና ቅልጥፍና ለማሳደግ፣ እንዲሁም የግንኙነት ወጪ ለመቀነስ ይረዳል።
መሰረቱን ዋሽንግተን ያደረገው ቡድን የአፍሪካን የውስጥ ለውስጥ ልውውጥ በማሳደግ 80% የሚሆነውን ትራፊክና ልውውጥ በአህጉሪቱ ውስጥ እንዲሆን የማድረግ ግብ እንዳለው ይገልጻል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆኑት ማይክል ኒየተጌካ እንደሚሉት በህዝብ ዘንድ ያለው ፍላጎትና ጥያቄ የአፍሪካ መንግስታት የኢንተርኔት አገልግሎትን እንዲያሳድጉ እየገፋፋቸው ነው።
We can't run away from the youth population. There are quite a number of young people and therefore they are
ከወጣቱ ትውልድ መሸሻ አንችልም። ቁጥራቸው እጅግ በርካታ የሆኑ ወጣቶች አሉ። ለኢንተርኔትና ለዘመናዊ ቴክኖሎጂ ያላቸው ፍቅርና ተነሳሽነት ከወላጆቻችን እጅግ የላቀ ነው። ቴክኖሎጂን ከምንም ነገር በላይ መጠቀም ይቀናቸዋል። በመጨረሻም ሌላ የሚጨምረው ነገር በተለይ ለሞባይል ቴክኖሎጂ ደግሞ ያለው ፍቅር እጅግ ከፍተኛና ወሳኝ መሆኑን ነው። ትንሽ በዛ ያለ ቁጥር ያላቸው በአንጻራዊነት እጅግ ርካሽ የሆኑ የኢንተርኔት አገልግሎትን ጨምረው ሊሰጡ የሚችሉ ስልኮች ገበያው ላይ አሉ። እነሱ ምን ያክል በርካታ ሰዎች ኢንተርኔትን መጠቀም እንደሚችሉ የሚያሳዩና ትልቅ ተጽዕኖ ሊያሳድሩ የሚችሉ ናቸው።
እንደ አውሮፓ አቆጣጠር በ2020 ኢንተርናሽናል ፋውንዴሽን ኮርፖሬሽን የተባለው ዓለም አቀፍ ተቋም ባደረገው ጥናት እንዳመለከተው አፍሪካ ኢንተርኔትን በመጠቀም ብቻ ወደ ኢኮኖሚዋ 180 ቢሊዮን ዶላር ልታስገባ ትችላለች። ይሁን እንጂ ግን አንዳንድ መንግስታት የዲጂታል ግንኙነትን ለመቆጣጠር ሲሉ የማህበራዊ ትስስር ገጾችንና መድረኮችን እየዘጉ በኢንተርኔት ተጠቃሚዎችም ላይ ከፍተኛ ቀረጥ እየጣሉ ነው። የኢንተርኔት ክፍያን በማመቻቸት የንግድ ዘርፍ ስራ ላይ የተሰማራው የናይጄሪያው ኩባንያ የሲርቢት ስራ አስፈጻሚ የሆኑት አሞኒየ ኮላንዴ ኢንተርኔትን ለመቆጣጠር የሚሰራ መንግስት የንግዱን ዘርፍ ወደ ኋላ ይጎትተዋል ይላሉ።
It has been a way where we'll be driven backward instead of moving forward, right? We are supposed to actually encourage access. We're supposed to encourage collaboration and free.
ይህ ወደፊት ልንራመድ ሲገባን ወደ ኋላ የምንጎተትበት አካሄድ ነው። ማበረታታት የነበረብን ተደራሽነትን ሰዎች ለመፍትሄ የሚያደርጉትን ነጻ ግንኙነት ነው። በዚያ ላይ የንግድ ሰዎች ምርቶቻቸውን በበይነ መረቡ መስመር ላይ የሚያውሉ ከሆነ እነዚያ መስመሮች በተዘጉ ወይንም በተቋረጡ ቁጥር ገበያው ባለመኖሩ ወደ እነዚያ መስመሮች የሚያደርሱ መንገዶችም አብረው ይቋረጣሉ። በበይነ መረቡ ላይ ገቢ የሚያገኙ ወገኖች ሊያገኙ የሚችሉት ነገር ባለመኖሩ በመስመሩ ላይ የሉም። በዚህ የተነሳ እኛም ትልቅ ገቢ እያጣን ነው።
በአፍሪካ የተባበሩት መንግስታት ኢኮኖሚክ ኮሚሽን እንደሚለው በአፍሪካ የኢንተርኔት አገልግሎት የሚያገኘው 20% የሚሆነው ህዝብ ብቻ ነው። የኢንተርኔት ማህበረሰብ አባላት ቡድንም የአፍሪካ መንግስታት የኢንተርኔት ተደራሽነትን አብዛኛው ህዝብ ይኖርበታል ወደሚባለው ወደ ገጠር አካባቢዎች ለማዳረስ የመሰረት ልማቶችን እንዲያስፋፉ ግፊት እያደረጉ መሆኑ ተመልክቷል።
ዘጋቢዎቻችንን እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው ስትከታተሉ የቆያችሁት። ዝግጅታችንን ወደ ማጠናቀቁ ላይ እንገኛለን። ከዛ በፊት ግን ከዚህ ቀደም በዘገባዎቹ መለስካቸው አምሃ ከአዲስ አበባ እያለ ዘገባ ሲያስደምጠን የቆየው ዘጋቢያችን ለ20 ዓመት ያህል ከአዲስ አበባ ዘገባ አጠናቅሯል። አሁን ደግሞ መለስካቸው አምሃ ከዋሽንግተን ዲሲ ልንል እዚህ ስቱዲዮ መጥቶ የአሜሪካ ድምጽን ስቱዲዮ ገብኝቶ በስቱዲዮ ይገኛል። መለስካቸው እንኳን ወደ ዋሽንግተን ዲሲ ስቱዲዮ በሰላም መጣ።
እንኳን ደህና ቆያችሁኝ እላለሁ። እኔ
እንግዲህ የመጣኸው ለጉብኝት ነው? ለስራ ነው? ለምንድን ነው? ምን ያህል ጊዜስ ቆየህ? እንዴት ሳገኘህ ዋሽንግተን ዲሲ?
የመጣሁት በግል ጉዳይ በቤተሰብ ጉዳይ ነው። ዋሽንግተንን እና አካባቢዋን አንዳንድ ከተሞች ተመልክቻለሁ። ይህን ያህል ግን አውቃለሁ የምለው ብዙ አካባቢ የለም ከምኖርበት አካባቢ በስተቀር እና ስቱዲዮዎቹን ማየሁት ወይም ስቱዲዮችንና ማየሁት በአይን አይቼው አላውቅም። ለዚህ ሁሉ ዓመታት ስሰራ በጣም ግሩም አደረጃጀት ያለው ጥሩ ስቱዲዮ ነው። የሚገርመው በአጋጣሚ የመጣሁበት ጊዜ ያው የኮቪድ 19 ወረርሽኝ ባለበት ጊዜ በመሆኑና ብዙ ሰዎች የሉም። ጠረጴዛና ወንበሮች ብቻ ነው የማየው። ቴሌቪዥኖች ወይንም ስክሪኖች ብቻ ነው የምመለከተው። ግን በጣም ይህ ሁሉ ሰው ቢኖር እንዴት ያለ ህይወት በእንቅስቃሴ ላይ የምትታይበት አካባቢ እንደሚሆን እገምታለሁ።
አዎ፣ እንግዲህ በግማሽ ሙሉ በሙሉ አልተመለስንም ወደ ስቱዲዮ፣ በግማሽ በተመለስንበት ነው የመጣኸው። አዲስ አበባ ሆነህ እንግዲህ መለስካቸው ይህንን ሪፖርት ላክልን፣ መለስካቸው አድርሱልን እያልን በተለይ ደግሞ እናንተ በነበራችሁበት ጊዜ እስክንድርና አንተ ብቻ ናችሁ ለረጅም ጊዜ የቆያችሁት፣ ብዙ እንዳሁኑ በየቦታው ዘጋቢዎቻችን አልነበሩም እና አሁን ስትመጣ አጭር ነው ከመጣህ፣ እንደውም አንድ ሰዓት ቢሆንህ ነው እዚህ ግቢ እዚህ ስቱዲዮ አካባቢ ና እንዲሁ ምን ይመስላል ግምገማ? እንዲህ ነበር እንዴ ሁኔታው? በአእምሮ ስታመሳስለው ምን ተገናኘልህ?
ብዙ የምጠብቀው ነገር ነው። ምክንያቱም የሬዲዮ እና የቴሌቪዥን እንዲሁም የጋዜጠኝነት ስራ በአብዛኛው ሩጫ ያለበት ነው። ይሄ ዴድላይን ማለት ያንን ማክበር ግዴታ ነው። ግን ሁልጊዜ አይሳካም። ሩጫው እዚህም አየሁት ተመለከትኩት እና አንዳንድ ጊዜ ይሄ ሩጫ ከሌለ ጋዜጠኝነትም ነፍስ ያለው አይመስልም በእውነቱ። ይሁንና ስራን በጊዜና በወቅቱ መጨረስ እንዴት አስፈላጊ እንደሆነም ተመልክቻለሁ። አሁን እዚህ ላይ
እንደው መለስካቸው ያለን ሰዓት ስለሚገድብን ጥቂት ደቂቃ እንደው ስለቀረን መቼ ነው የምትመለሰው? ኢትዮጵያ ሄደህ ለአድማጮቻችን ምን እንጠብቅ?
እንግዲህ ያው በቅርብ ጊዜ መለሳለሁ። በጣም አጭር ቀናት ተመልሼ ወደ ስራ ይገባለሁ። እንደተለመደው የኢትዮጵያን ሕዝብ ለማገልገል አሁንም ውሳኔ አለኝ።
እሺ፣ በጣም እናመሰግናለን። በሌላ ሰፋ ባለ ቃለ ምልልስ ደግሞ እንደምንመለስ ተስፋ አደርጋለሁ። ዛሬ እንግዲህ ጽዮን ግርማ ከዋሽንግተን ዲሲ ብቻ ብዬ አይደለም የምሰናበተው፣ መለስካቸው አማ ከአዲስ አበባ አብሮን አምሽቶ አብሮን ቆይቷል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። ንጉሱ ታምሬ ስርጭቱን በማቀናበር አብሮን ነበር። የጥላሁን ገሰሰን ዜማ ከታች ሲያጫወት ይሰማኛል። በሱ ዜማ እኔ እሰናበታችኋለሁ። በእኛ በኩል ፕሮግራማችንን አጠናቀናል። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ።
ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ እውነት ጥርግራዬ ቁም ነገር ደግነት እናንት ነበራችሁ ለሰው ልጆች ሕይወት
chikir ano ye me marat kasaw kasaw ya bandar le hazene le fikr le dar chikir ano ye